እንደምናመሻችሁ የጋቢና ቪአድፒ የዕለተ ማክሰኞ የካቲት 1 2014 ዓ.ም ምሽት ዝግጅታችን ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ ጀምሯል። በምሽቱ መሰናዷችን ወቅታዊ ጉዳዮችን የሚዳስሱ እንዲሁም ወጣቶችን የሚያስተምሩ የሚያዝናኑ ያልናቸውን ፕሮግራሞች አሰናድተናል። ከነዚህ መካከል ጥቂቶቹን እናሰማችሁ።
አመት አስተምሬ ስጨርስ እነዛ ስፔሻል ኔድ ያላቸው ልጆች ከስፔሻል ኔድ ከሌላቸው ልጆች በጣም ውጤት ትልቅ ሰክሰስ ነው የሚያሳዩት ማለት ነው።
የሰማችኋት ጽጌ ጥበቡ ትሰኛለች። ልዩ ፍላጎት ያላቸውን ህፃናት ቴክኖሎጂ በማስተማር ራሳቸውን እንዲችሉ የሚያደርግ ተቋም መስራች ናት። በዚህ ዙሪያ ዘገባ ይኖረናል።
መተግበሪያው አሁን በውስጡ ከ120 በላይ ምድቦች አሉት። እነዚህ ምድቦች ሆቴልን፣ ካፌን፣ ሌሎችንም የአርት ጋለሪዎችን እንደነዚህ አይነት ቦታዎችን ያቀፈ ነው።
አሁን ደግሞ የሰማችሁት አቤል አሻግሬ ኢትዮሎኬት የተሰኘ መተግበሪያ መስራች ነው። የምሽቱ እንግዳችን ነው። አብራችሁን ካመሻችሁ ሌሎች ጥንቅሮችም ይኖሩናል። ፕሮግራሙን በመምራት ስመኝሽ የቆየ፣ በማቀናበር ንጉሱ ታምሬ፣ እንዲሁም ፕሮግራሙን ካሰነዱ ሌሎች የአሜሪካ ድምጽ ባልደረቦች ጋር በመሆን አብረናችሁ እናመሻለን። በቅድሚያ ግን ከሀገር ውስጥና ከውጭ ያሰባሰብናቸውን ዜናዎች ኤደን ገረመው ታሰማናለች።
አመሰግናለሁ ስመኝሽ። አድማጮች በድጋሚ እንደምናምሽታችኋል። የተባበሩት መንግስታት ድርጅት ዋና ቃል አቀባይ ፍርሃን ሀቅ በትላንትናው ዕለት በነበራቸው ጋዜጣዊ መግለጫ ላይ የመንግስታቱ ድርጅት ምክትል ዋና ጸሐፊ አሚና መሐመድ ኢትዮጵያ ውስጥ መሆናቸውን አስታውሰው ወደ አማራ ክልል በማቅናት ከክልሉ ምክትል ፕሬዝዳንት በጦርነቱ ከተጎዱ ሰዎች፣ ሴቶችና ህጻናት ጋር መገናኘታቸውን አስታውቀዋል። በጉብኝቱ ላይ ሴቶችና ህጻናት የገጠማቸውን ለምክትል ዋና ጸሐፊዋ እንደተናገሩ ገልጸው ምክትል ዋና ጸሐፊዋም የተባበሩት መንግስታት ድርጅት በጾታዊ ጥቃት ላይ ዜሮ ቶለራንስ ወይም ምንም አይነት መቻቻልና መታገስ እንደሌለው አስታውቀዋል ብለዋል። ምክትል ዋና ጸሐፊዋ ጥቃት ለደረሰባቸው ሴቶች አካላዊና ስነ ልቦናዊ ድጋፍ ለማድረግ የተሃድሶ ማዕከላትን መልሶ ግንባታ እንደሚያሻና የጦርነቱ ዳፋ ከፍተኛ መሆኑንም ማስታወቃቸው ተገልጿል። ትናንት ማምሻውንም ወደ መቀሌ ያመሩት ምክትል ዋና ጸሐፊዋ በዛም ከክልሉ ፕሬዝዳንት ጋር የተገናኙ ሲሆን በመቀሌ አይደር ሆስፒታል ለተደፈሩ ሴቶች ሁለንተናዊ ድጋፍ የሚያደርገውን ማዕከልም ጎብኝተዋል። ምክትል ዋና ጸሐፊዋ ጉብኝታቸውን ወደ አፋርና ወደ ሶማሌ ክልል እንደሚቀጥሉም የድርጅቱ ቃል አቀባይ ፍርሃን ሀቅ አስታውቀዋል። ደቡብ አፍሪካ ሁለት መንትያ ወንድማማቾችን ትላንት ሰኞ ዕለት በፕሪቶሪያ የሚገኘውን የዩናይትድ ስቴትስን ኤምባሲን ለማጥቃትና አይኤስ የተሰኘውን የሽብር ቡድን ለመቀላቀል አቅደዋል በሚል ክስ ማሰሯን የሀገሪቱ መገናኛ ብዙሀን ዘገበ። ቶኒ ሊቶልሴና ብራንደን ሊቶልሴ የተሰኙት የ28 ዓመት ወንድማማቾች እንደ አውሮፓ አቆጣጠር ከሰኔ 2016 ዓ.ም ጀምሮ በማቆያ ውስጥ እንደሚገኙም ታውቋል። ወንድማማቾቹ ከአቃቤ ሕግ ጋር በተደረገ ድርድር ጥፋተኝነታቸውን ማመናቸውንም የሀገሪቱ መገናኛ ብዙሃን የዘገቡ ሲሆን ከሰዓታት በኋላ ቶኒሊ የ11 ዓመት፣ ብራንደሊ ደግሞ የ8 ዓመት ቅጣት ተበይኖባቸዋል። ሁለቱም አይኤስን ለመቀላቀል ወደ ሶሪያ ለመጓዝ አቅደው እንደነበረ የተናገሩ ሲሆን በተጨማሪም ቶሊኒ በደቡብ አፍሪካ ውስጥ የሽብር ተግባር ለመፈጸም አሲረው እንደነበረ አምኗል። አቃቤ ሕግ በበኩሉ ወንድማማቾቹ በፕሪቶሪያ የሚገኙ የዩናይትድ ስቴትስ፣ የብሪታንያ፣ የሩሲያ አሊያም የፈረንሳይ ዲፕሎማቶችና የአይሁድ ተቋማትን የማጥቃት እቅድ ነበራቸው ብሏል። ዩናይትድ ስቴትስ በበኩሏ እንደ አውሮፓውያን አቆጣጠር በ2017 ዓ.ም ወንድማማቾቹን በጥቁር መዝገብ ውስጥ አስፍራቸዋለች ሲል AFP የተሰኘው የዜና አውታር ዘግቧል። በማዳጋስካር ባለፈው ቅዳሜና እሁድ ከህንድ ውቅያኖስ የተነሳው ባቲ ሶሪያ የተሰኘው ከፍተኛ አውሎ ንፋስ 20 ሰዎችን ሲገድል ሌሎች 50 ሺህ የሚሆኑ ሰዎችን ለምርት የደረሰ ሰብልና ቀይ በማጥፋት ከመኖሪያቸው አፈናቅሏል። 30 ሚሊዮን ህዝብ ያላት ሀገሪቱ ከሁለት ሳምንታት በፊት የ55 ሰዎችን ህይወት ከቀጠፈውና 130 ሺህ ሰዎችን ካፈናቀለው አና ከተሰኘው አውሎ ንፋስና ወጀብ ካደረሰው ጉዳት ጋር እየታገለች ባለችበት ሰዓት ነው ይሄ ሁለተኛው አውሎ ንፋስ የተከሰተው። የአሁኑ አውሎ ንፋስም ቀድሞ በድርቅ ወደ ተጎዳውና የምግብ ችግር በነበረበት ደቡባዊ የሀገሪቱ ክፍለ ግዛት ላይ አስከፊ የሆነ ጉዳት ማድረሱን ሀገሪቱ ባለስልጣናት ተናግረዋል። በመጨረሻም ዩናይትድ ስቴትስ ትላንት ሰኞ እንደ አውሮፓውያን አቆጣጠር በነሐሴ 2021 ዓ.ም በካቡል አየር ማረፊያ አስከፊ የሆነ ጥቃት ያደረሱ የአይኤስአይኤስኬ መሪ ሆነው ታኑላህ ጋፋሪ ያለበትን ለጠቆመ የ10 ሚሊዮን ዶላር ሽልማት እንደምትሰጥ ይፋ አደረገች። የኪራሳን አውራጃ እስላማዊ መንግስት ወይም አይኤስአይኤስኬ የተሰኘው የአካባቢው እስላማዊ መንግስት እንደ አውሮፓውያን አቆጣጠር በ2014 ዓ.ም የተፈጠረ ሲሆን ከአካባቢው የቀድሞ ስያሜውን እንዳገኘ ተገልጿል። ከዛን ጊዜ አንስቶም በምዕራባውያን የሚደገፉ መንግስታትንም ሆነ ከታሊባን ጋር ሲዋጋ መቆየቱ ታውቋል። እንደ አውሮፓ ነጠጠር በ2020 ዓ.ም ጋፋሪ በጽንፈኛ የአይኤስአይኤስኬ ቡድን ተመርጦ በመላው አፍጋኒስታን ያሉ ጥቃቶችን ሲመራ መቆየቱንም ዩናይትድ ስቴትስ አስታውቃለች። ባለፈው ህዳር ወር ላይም የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር መስሪያ ቤት ጋፋሪን የተለየ አልቀፍ ሽብርተኛ ሲል ሰይሞታል።
ኤደንን ለዜናው እናመሰግናለን። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። ፕሮግራማችን በአጭር ሞገድ በ25 ሜትር ባንድ 12040 ኪሎ ሄርዝ፣ በ19 ሜትር ባንድ 15580 ኪሎ ሄርዝ ይተላለፋል። በተጨማሪም ፕሮግራማችንን በዌብሳይታችንና በፌስቡክ የማህበራዊ ትስስር ገጻችን በቀጥታ መከታተል ትችላላችሁ። አሁን ወደ ቀዳሚው ዝግጅታችን እናልፋለን። የኢትዮጵያ ፕሬዝዳንት ሳህለወርቅ ዘውዴና የተባበሩት መንግስታት ድርጅት ምክትል ዋና ጸሐፊ አሚና መሐመድ የሶማሌ ክልል የተለያዩ አካባቢዎች በድርቅ ምክንያት ተፈናቅለው መጠለያ ጣቢያ ውስጥ የሚገኙ ተፈናቃዮችን ጎብኝተዋል። ፕሬዝዳንት ሳህለወርቅ ከቀያቸው ተፈናቅለው ፋፈን የተሰኘ ዞን የሚገኙ የድርቅ ተጎጂዎችን በስፍራው ተገኝተው ያነጋገሩ ሲሆን ጊዜያዊና ዘላቂ ያሏቸውን መፍትሄዎችን ተግባራዊ እንደሚያደርጉ ለተጎጂዎቹ ተናግረዋል። ከዚህ ጋር ተያይዞ ምስራቅ አፍሪካን እየጎዳ ባለው ድርቅ ሳቢያ ከተቸገሩ ሶማላውያን ከሀገራቸው ተሰደው ወደ ሶማሌ ክልል መግባት መጀመራቸውን የሶማሌ ክልል አስታውቋል። አዲስ ቸኮል ዝርዝር አለው።
ዛሬ ከሰዓት ጅጅጋ ገራዱዶ ለአየር ማረፊያ የደረሱት የፌዴራል ፕሬዚዳንት ሳህለወርቅ ዘውዴና የተባበሩት መንግስታት ድርጅት ምክትል ዋና ጸሐፊ አሚና መሐመድ ፋፈን ዞን ድርቅን ሸሽተው የተፈናቀሉ ዜጎችን በአካል ከጎበኙ በኋላ ከተፈናቃዮችና የክልሉ አመራሮች ጋር ውይይት አካሂደዋል። ከተለያዩ ዞኖች ተፈናቅለው የተሻለ መኖና ውሃ ይገኝበታል ወደ ተባለው የፋፈን ዞን የመጡት የክልሉ ተፈናቃዮች እንዲቀረፉላቸው ያቀረቧቸውን ጥያቄዎች የክልሉ መንግስት የኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አብዱልቅረሽን ለአሜሪካ ድምጽ ተናግረዋል።
ተፈናቃዮቹ ሶስት ሰዎች ይድል ተሰጥተዋቸው ችግራቸውን ማብራራት ተጠቅሟል። ምንድን ነው በአካባቢው ማህበረሰብ ጥሩ እንደተቀበለዋቸው፣ ከብቶቻቸውም፣ ፍየሎቻቸው፣ ግመሎቻቸው እንደዚሁም ለማህበረሰቡ ጥሩ አቅርቦት እንደተደረጉላቸው፣ በዚህ ጎን ለጎን መንግስት ይቻል የነበረውን የእንስሳት መኖም እህል እርዳታም እንደተደረገላቸው ነው እየተናገሩት። በዚህ ያው እስካሁን ሲደረግላቸው የቆዩት ደስተኛ እንደሆኑና ነገር ግን ከአካባቢው ክላይሜት አንጻር ብርዳማ ንፋሳማ ስለሆነ ማህበረሰቡም ቀን ወደ ቀን እየጨመሩ ስለሆነ ከብርድ ልብስ ጋር የተያያዘ እንደዚሁ ብርድ ልብስ አቅርቦት እንዲጨመርላቸው እንደዚሁም የሚሰጣቸው እያለቀባቸው ነው እና ጭማሬ የምግብ እርዳታ እንዲቀርብላቸው ነው የጠየቁት። በዚሁም የአካባቢው ሽማግሌዎች ተሰጥቷቸው ለማህበረሰቡ ዘለቄታ ያለው መፍትሄ እንዲፈጠርላቸው መንግስትም የዩኤን ከፍተኛ ባለስልጣናትም ጠይቋል።
ፕሬዚዳንት ሳህለወርቅ ዘውዴም ለድርቁ ተጎጆች ድጋፍ ከማድረግ ጎን ለጎን ወደ ቀያቸው ሲመለሱ በዘላቂነት የሚቋቋሙበት መንገድም እንደሚያስፈልግ መናገራቸውን አቶ አብድቃድ ለአሜሪካ ድምጽ ተናግረዋል።
ፕሬዚዳንት ሳህለወርቅ ዘውዴ ምንድነው የተናገሩት? ጊዜያዊ ችግሩ መንግስትም ሰብአዊ እርዳታ ድርጅቶችም አሁን እንደሚረባረቡበትና ዋናውና ትኩረት የሚሰጠው ለወደፊት አካባቢያቸው ቀያቸው ተመልሶ ዘለቄታ ያለው ህይወት እንዲመሩ ከልማት ጋር የተያያዘ ፕሮጀክቶች እንዲሰሩ ከውሃ ጋር፣ ግብርና ጋር ቅድምም እንደነገርኩ ትኩረት እንደሚደረግ ነው ባጭሩ ያብራሩት።
ከፕሬዚዳንት ሳህለወርቅ ዘውዴ ጋር በመስክ ጉብኝቱ ላይ የተሳተፉት የተባበሩት መንግስታት ድርጅት ምክትል ዋና ጸሐፊ አሚና መሐመድም የተባበሩት መንግስታት ድርጅት የድርቁ ተጎጂዎችን በዘላቂነት ለማቋቋም የሚያስችሉ ፕሮጀክቶችን ነድፎ ወደ ተግባር እንደሚገባ መናገራቸውን አቶ አብዱቃድር ገልጸውልናል።
የዩኤን ሴክሬታሪ ጀነራል ምክትል አሚና መሐመድ ድምፁን ወስዶ የሚመሩት ቲምም ዋና የዲፕሎማት ኃላፊም አብሮት እንዳሉና በዚሁ ለወደፊት ትላልቅ ፕሮጀክቶች በሶማሌ ክልል እንደሚታሰብና እንደሚሰራም ቃል ገብተዋል። ስለዚህ ከአጭር የኤመርጀንሲ ሪስፖንስ ጎን ለጎን ከመንግስት ጋር ተቀምጦ ፕራዮሪቲ ወጥቶ ትኩረት የሚሰጠው በመንግስት እነዚህ ማህበረሰብ መልሶ ማቋቋም አስቸኳይ መልሶ ማቋቋም እንዲሰጥና በልማት እገዛ የሚሰጥ ፕሮጀክቶች እንደሚቀረጽ ነው ያብራራችሁ።
በተያያዘ ዜና በምስራቅ አፍሪካ አድማሱን ያሰፋው ድርቅ ገፈት ቀማሽ የሆነችው ሌላኛው ሀገር ሶማሊያ ዜጎቿ ወደ ኢትዮጵያ በስደት መግባት መጀመራቸው የሶማሌ ክልል ርዕሰ መስተዳድር ሙስጠፋ ማህመድ በማህበራዊ ገጻቸው አስታውቀዋል። ከሶማሊያ ለመጡ 760 አባወራዎች ድጋፍ መደረጉን ያወሱት ርዕሰ መስተዳድሩ ሆኖም የድርቅ ተጎጂዎቹ ወደ ኢትዮጵያ በስደተኝነት መምጣት ሳያስፈልጋቸው ሀገራቸው አስፈላጊውን ድጋፍ እንዲያገኙ የተባበሩት መንግስታት ድርጅት የስደተኞች ጉዳይ ኮሚሽን ወይም በመጻሩ UNHCR ጠይቀዋል። የዚህ ምክንያት የክልሉ ቃል አቀባይ አብዱቃድር ረሺድ ያስረዳሉ።
አዎ ምንድነው ማለት ክልል ያ 2.4 ሚሊዮን ህዝብ አካባቢ በድርቁ ተጎድቶ ዳታ በተለያየ መንገድ ኢትዮጵያ መንግስትም የተለያዩ ክልሎችም የተለያዩ ከተማ መስተዳድሮችን ድጋፍ ማድረጋቸው ይታወሳል። እኛም ሶማሌ ክልል መደበኛ ስራችን አቁመን አዲስ ፕሮጀክቶችን አቁመን ለማህበረሰቡ ድርቁ ወደ ረሃብ እንዳይጋለጥ ስራ እያደረገ ነው። ስለዚህ ከሌላ ሀገር ተፈናቃዮች የኛ አቅም ውስን ስለሆነ ወደኛ ገብቶ የነበረንን ጫና ሌላ ጫና እንዳይፈጥሩብን እዛው ሀገራቸው እንዲረዱ እያመቻችንላቸው ነው።
አብዱቃድር ከጸጥታ አንጻርም ስጋት አለን የሚሉት
ምንድነው? ስጋታችን እርዳታ እየተደረገ መሆኑ ሰዎች ሲሰሙ ተጨማሪም እየገቡ ስለሆነ ጸጥታ ስጋትም ስላለን ማሊ አካባቢ አልሸባቦች ስለሚንቀሳቀሱ እነሱን ተከትሎ ሴኩሪቲያችን የሚያበላሽ አካል እንዳይገባ በእርዳታ ድርጅቶች ዩኤንኤችሲአር ግንኙነት አድርገን እዛው ወደዚህ ሲገቡ ተፈናቃይ ሪፊውጂ ነው የሚሆኑት። ወደ ድንበሩ ያው ዶሎ አዶና ዶሎ ሶማሊያ ያው አጠገብ ለአጠገብ ስለሆነ እዛው አገራቸው አቁመው ይህን እገዛ እንዲያደርግላቸው እያመቻቸን እንገኛለን። ለምን ብዙ ሰው በገባ ቁጥር ለደህንነታችን አደጋም የሆኑ ሰዎች ተከትሎ መግባት ስለሚችሉ ስጋትም እንዳይኖር እዛው ሶማሊያ ድንበር አካባቢ በአገራቸው እንድረዱ እያመቻቸንላቸው ነው ድርጅቶችን በማነጋገር።
ከበርካታ አስርት ዓመታት ወዲህ የከፋ ነው የተባለለት ድርቅ በአፍሪካ ቀንድ የሚገኙ በርካታ ሀገራትን ተጎጂ ያደረገ ሲሆን በኢትዮጵያ በሶማሌ ክልል 9 ዞኖች፣ በኦሮሚያ ክልል ቦረና ዞንና በደቡብ ክልል ደቡብ ኦሞ ዞን በሚሊዮን የሚቆጠሩ ዜጎችን የሰው እጅ ጠባቂ አድርጓል። በመቶ ሺዎች የሚቆጠሩ እንስሳትም ሕይወት አልፏል። የድርቁ ሁኔታ እስከፊታችን ሚያዝያ እንደሚቀጥልም የአየር ትንበያ መረጃዎች ያመለክታሉ። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
እየተከታተላችሁት ያላችሁት ጋቢና ቪኦኤ ነው። ወደ ተከታዩ መሰናዷችን እንለፍ። በኢትዮጵያ ልዩ ፍላጎት ያላቸው ህጻናት በቂ ድጋፍ የማያገኙ በመሆኑ በትምህርት ተሳትፏቸው ዝቅተኛ ናቸው። ራዕይ የተሰኘ አንድ የህጻናት መርጃ ተቋም ግን እነዚህ ህጻናት በሳይንስና ቴክኖሎጂ ልዩ ተሰጥኦ እንዳላቸው በመረዳት ነጻ የሙያና የቴክኖሎጂ ስልጠናዎችን በመስጠት ተማሪዎቹ ራሳቸውን እንዲችሉ በማድረግ ላይ ይገኛል። በአጭር ጊዜ የኮዲንግ ስልጠናም ልዩ ፍላጎት ያላቸው ህጻናት የኮምፒውተር መጫወቻዎችንና ሌሎች መተግበሪያዎችን መስራት ችለዋል። በዚህ ዙሪያ ከድርጅቱ መስራች ጽጌ ጠበቡና ሌሎች ተጠቃሚ ወላጆችንና ተማሪዎችን አነጋግሬያለሁ። ቀጥሎ ይቀርባል። ራዕይ የህጻናት መርጃ ድርጅት የዛሬ 7 ዓመት ሲመሰረት አላማው ልዩ ፍላጎት ኖሯቸው በአካታች ትምህርት ቤት ውስጥ መግባት የቻሉ ግን በወላጆቻቸው የአቅም ማነስና የትምህርት ቤቶቹ የማስተማሪያ ድጋፍ እጥረት ምክንያት በቂ ትምህርት የማያገኙ ተማሪዎችን መርዳት ነበር። የድርጅቱ መስራች የሆነችው ጽጌ ጠበቡ እንደምታስረዳው ከሌሎች 5 ጓደኞቿ ጋር በመሆን 1 ብር በአንድ ቀን በሚል ባሰባሰቡት ገንዘብ በኢትዮጵያ አካታች ከሆኑ ትምህርት ቤቶች መካከል አንዱ በሆነው ስብስቴ ነጋሲ ተማሪዎቹ ምን አይነት ችግር እንዳሉባቸውና ምን አይነት ድጋፍ እንደሚያስፈልጋቸው ጥናት ጀመሩ።
ልጆቹ ያው ለትምህርት ኤክስፖዝ ተደርገው ስለማያውቁ እድሜያቸው ደግሞ ጋፑ ከእድሜያቸው እስከ 10 እስከ 21 ነው እድሜያቸው እና እነሱን መጀመሪያ አይደንቲፋይ ማድረግ ነበር። ችግራቸው ምንድን ነው? ከመርዳታችን በፊት ምንድን ነው የሌላቸው? ምንድን ነው የሚያስፈልጋቸው? እኛ የምንፈልገውን ሳይሆን እነሱ የሚፈልጉት ምንድን ነው የሚለውን በማጥናት ነው የጀመርነው።
በወቅቱ በስብስቴ ነጋሲ ይማሩ የነበሩት ልዩ ፍላጎት ያላቸው ህጻናት ዝቅተኛ ኑሮ ካላቸው ማህበረሰብ የወጡ በመሆናቸው በቂ ምግብ ካለማግኘት ጀምሮ የጤና አገልግሎት ማጣት እንዲሁም ትምህርት ቤት ቢሄዱም ተገቢውን ትምህርት ያለማግኘት ችግሮች እንደነበሩባቸው ጽጌ ታስታውሳለች።
ምንድነው የሚያደርጓቸው? አንዳንዶቹ ደህና የሆኑትን ይደባልቋቸዋል። ምንም እንደዚህ ችግር ያለባቸውን ብቻቸውን አስቀምጧቸው ምን ነበር የሚያደርጓቸው? ከአንድ እስከ 3 ያስቀምጣቸው ነው መልሰው አንደኛ ነበር የሚያረጋቸው ምክንያቱም ልጆቹ ምንም እዚህ ምደግፋቸው የሚማሩበት ማቴሪያል አልበራቸው ስለዚህ ብዙ ተማሪዎች አይመጡም ነበር ያው እና ስናገኝ maybe ሁለት ተማሪ ሶስት ተማሪ ነበር እና እሱን ለምን እንደማይመጡ ለምንድነው የማይመጡት እኛ ይሄንን ማድረከታል ለምንድነው የማይመጡት ሲባል በጣም የሚገርመው I don't know consequence ሆን አንዳንድ ጊዜ እነዚህ ልጆች በጣም ብዙ ደሃ ቤተሰቦቻቸው ደሃዎች ናቸው የሆነ ተመርጦ የተሰጠ ይመስላል አንዳንድ የሆነ የምታየው እና አንዳንዶቹ ምግብ የሚበሉት የላቸውም ቁርስ የሚበሉት ስለሌላቸው ትምህርት ቤት አይመጡም
የተማሪዎቹን ችግር በጥናት በተደገፈ መረጃ የተረዳው ራእየ ህጻናት መርጃ ስራውን የጀመረው በስብስቴ ነጋሲ ይማሩ የነበሩ 17 ልዩ ፍላጎት ያላቸውን ተማሪዎች የምግብና የጤና ድጋፍ በማድረግ ነበር። ልጆቹ ምን ቢማሩ ውጤታማ ይሆናሉ በሚል በባለሙያ የታገዘ ምክር መሰረትም ልጆቹ የሽመናና የስጋጃ ስራ ስልጠና ጀመሩ። ከአንድ አመት ከስድስት ወር ልፋት በኋላም ተማሪዎቹ አምስት ስካርፎችን መስራት ቻላቸው ለጽጌና ለባልደረቦቹ ትልቅ ስኬት ነበር።
እነዚህ ልጆች ዛሬ አሁን ባለፈው ሄጅ የነበረ ኤፕሪል ላይና ወደ 25 ስካርፖችን ነው የሰሩት። ስካርፖቹ በጣም የሚያምሩ አብዛኞቹ ለጨረታ ቀረባ ናቸው። አሁን የተወሰነ አለ ኖቬምበር 20 ላይ ጋላ አለን እናዘጋጀው እዛ ላይ ለሰው እናሳየው። 25 ስካርፖችን ሰርተው ብዙዎቹ ተሸጠዋልና ይሄ ለኛ በጣም ትልቅ ውጤት ነው። አይችሉም ተብሎ ቤት ውስጥ ተደብቀው ተስፋ ያጡት ልጆች ተስፋ እንዲኖራቸው ማድረግ እንደው በቃ በህልምሽ የሆነ ነገር አቺቭ እንደማድረግ ነው የሚቆጠረው።
ይህን በጎ ስራ በትርፍ ጊዜዋ የምትሰራው ጽጌ ጥበቡ ነዋሪነቷ በአሜሪካን ሀገር ቨርጂኒያ ግዛት ሲሆን የመጃ ቴክኖሎጂ ባለሙያ ናት። ይህን ሙያዋን በቨርጂኒያ በሚገኙ የመንግስት ትምህርት ቤቶች ታካፍል የነበረችው ጽጌ በወቅቱ ልዩ ፍላጎት ያላቸው ህጻናት ለቴክኖሎጂ ትምህርት ያላቸውን ፈጣን አቀባበልና ውጤታማነት በማየት ትምህርቱን ለኢትዮጵያውያን ወገኖቿ በነጻ ለማስተማር ወሰነች። ውጤቱም ካሰበችው በላይ እንደነበር ትገልጻለች።
እኔ ሲሄድ ማስተማርቸው ስፔሻል ኔድ ያላቸው ና የሌላቸው ልጆች ተደባልቀው ነው የሚማሩ እና ሁል ጊዜ ፕሮግራሙ 10 ሳምንት ነው እና እኔ 10 ሳምንት አስተምሬ ስጨርስ እነዛ ስፔሻል ኔድ ያላቸው ልጆች ከስፔሻል ኔድ ከሌላቸው ልጆች በጣም ውጤት ትልቅ ሰክሰስ ነው የሚያሳዩት ማለት ነው። ከዛ እሱን እያስተማርኩኝ ለራሴን መጠየቅ ጀመርኩኝ። አሁን እኔ ፉል ታይም ስራ አለኝ አለ በቃ ይህንን ትቼው ለምን የኢትዮጵያ ኮሚኒቲ ያሉት ልጆች እንደዚህ አድርጌ አላስተምር ብዬ ራሴን እንትን ማድረግ ጀመርኩ ማለት ነው።
ከነዚህ አመርቂ ውጤት ካሳዩ ተማሪዎች መካከል አንዷ የ23 አመቷ ሊዲያ ፍቅሩ ናት። ለሙዚቃ ልዩ ፍላጎትና በተለይ ቫዮሊን በመጫወት ልዩ ተሰጥኦ ያላት ሊዲያ ምንም ውቀት ያልነበራትን የኮዲንግ ትምህርት ባጭር ሳምንት አጠናቃ 3 የኮምፒውተር ጌሞችን ሰርታለች።
ስለ ኮዲንግ ያወቅኩት በ2020 ዓ.ም ነበር። ጽጌ ናት ያስተማረችኝ። በኮምፒውተር ላይ የጻፍኩ ኮዶችን ፈጥራለሁ። በጣም ቀላል ነበር።
የሚገርምሽ አንድ ሊዲያ የምትባል ያው የሚታረጋለች በጣም ጎበዝ ልጅ ናት። አሁን እሷ ኮዲንግ ቤዚኩን ጨርሳ ፓይተን የሚባል ፕሮግራሚንግ አለ አሁን ለሰርተፍኬት እየተዘጋጀች ነው። Especially when it's not. She never computer next to a coding attack. Because the two are learned as soon as let's say, and the yes, but I'm successful see one. And I'm Christian with the network now. It's a community, it's a embassy, but I got them, but I'm on the second number. It's a embassy got an agar. The COVID response center, in another game with its lion. It's a summer city to mask a button for the galena. Computer to look in on that way.
የሊዲያ እናት ማርታ ካሳሁን ሊዲያን ለኮዲንግ ትምህርት ስታስመዝግባት በዚህ መልኩ ውጤታማ ትሆናለች ብላ አስባ ባይሆንም ባየችው ውጤት ግን እጅግ ደስተኛ ናት።
እውነት ሊዲያ ስትጀምር ነገሩንም ያን ያህል ትሄድበታለች በጣም ብያድለን ያሰብኩት ትሞክረው በሚል ያሰብኩት ግን አንዴ ከጀመረችው በኋላ ያላችን ፖቴንሻል ሳይ በጣም ነው ሰርፕራይዝ የሆንኩት። እና ማንኛውም ልጅ ያህን አፖርቹኒቲ እያንዳንዱ ቢያገኝ ከሊዲያ በጣም ብዙ የሚበልጡ ልጆች አሉ፣ ምናልባት በእንደዚህ አይነት የሚበልጡ እና በጣም ሰክሰስፉል ይሆናሉ ብዬ ነው የማስበው።
ጽጌ፣ ይህ የኮዲንግ ስልጠና በኢትዮጵያ ለሚገኙ ልዩ ፍላጎት ያላቸው ህጻናት መሰጠት እንዲችል 186,000 ብር በማሰባሰብ 106 ኮምፒውተሮችን ስብስቴ ነጋሲና ኮልፌ ቀራኒዮ ለሚገኙ ትምህርት ቤቶች ከላከች 7 ወር አልፏል። ስልጠናውና የትምህርት መርጃ መሳሪያዎቹም ተሟልተው የኮምፒውተሮቹን መድረስ ብቻ ይጠባበቃሉ።
አሁን ቴክኖሎጂ ነው፣ የቴክኖሎጂ ዘመን ነው። እነዚህ ደግሞ ስፔሻል ኒድ ያላቸው ልጆች በጣም ጎበዝ ናቸው። አፕሊኬሽን መስራት ይችላሉ። ትንሽ አፕሊኬሽን ሰርተው መሸጥ ይችላሉ። 3D ፕሪንት የሚደረጉ ነገሮችን በኮምፒውተር ሰርተው ፕሪንት አድርገው መሸጥ ይችላሉ። ገቢ ማግኘት ይችላሉ። ስለዚህ ያው ገቢ የምናገኘው አንድ ሰው ቀለም ተምሮ ዲግሪ ይዞ ስራ ይገባል፣ ሌላው ደግሞ ሙያ ተምሮ በሙያው ራሱን ችሎ ይኖራል ማለት ነው ለተሰጠው ጊዜ።
የሊዲያ እናት ማርታም በልጁ ያረጋገጠችው ይህንኑ ነው። ልዩ ፍላጎት ያላቸው ህጻናት የራሳቸው ልዩ ተሰጥኦ ያላቸው፣ በበቂ ትምህርትና ድጋፍ ከታገዙ ትልልቅ የፈጠራ ስራዎችን መስራት የሚችሉ የነገ ሀገር ተረካቢዎች ናቸው። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ፣ ዋሽንግተን ዲሲ።
የምሽቱን እንግዳችንን የምናስተዋውቅበት ሰዓት ነው። እንግዳችን አቤል አሻግሬ ይባላል። አዲስ መተግበሪያ የፈጠረ ወጣት ነው። አቤል ከአጋሮቹ ጋር በመሆን ዩስቴክ በተሰኘ ተቋማቸው አማካኝነት ኢትዮ ሎኬት የተሰኘ መተግበሪያና ድህረ ገጽ ገንብቷል። ስልካሩ ምንነትና ጠቀሜታ ለማወቅ ሀብታሙ ስዩም በስልክ አግኝቶታል። አቤል ስለ አጀማመሩ በማስረዳት ይጀምራል።
ከአንድ አመት ከሁለት አመት በፊት ኢትዮጵያን ትንሽ ለምር ሞክረን ነበረ። በዛን ጊዜ እንደዚህ የተፈጥሮ እና የታሪክ መስህብ የምንላቸውን ቦታዎች ለዞር በምንፈልግበት ጊዜ የትኛው ቦታ የትኛው የት ቦታ ይገኛል፣ አገልግሎቶች የት ይገኛሉ፣ ቦታቸው የት ነው፣ የዋጋ እንትናቸው እንዴት የት ነው፣ ይህን ኢንፎርሜሽን ማግኘት አልቻለም ነበር። በትክክል በተዘጋጀ ሁኔታ እናገኛቸው። ከኛ ችግር በመነሳት ለምንድን ነው የራሳችንን አንድ የሆነ ስራ ሰርተን በሶፍትዌር እና ድረ ገጽ በመስራት እኛም ስራችን ስለሆነ ሆነ ለምን እንደዚህ አይነት ስራ ሰርተን ለዙም አናቀርብም ብለን አሰብን። ይህን ስንጀምረው ዌብሳይቱ ወይም ድረገጹን ከአንድ አመት በፊት ነው የሰራ ነው እና ሰርቪስም እንዲሰጥ ያስጀመር ነው። የዛሬ አመት ታህሳስ ላይ ድረገጹ አገልግሎት መስጠት ጀመረ። ከዛ በኋላ ደግሞ ከድረገጹም ሌላ ደግሞ የስልክ መተግበሪያ ያስፈልጋል ብለን ስላሰብን የስልክ መተግበሪያውን ደግሞ የዛሬ ሁለት ሳምንት አካባቢ ግንቦት 14 ላይ ይፋ አውጥተነዋል።
ይሄ መተግበሪያ ምን አይነት ጠቀሜታ ነው ለሰዎች የሚሰጠው? በስራ ላይ የሚያውሉት በምን መልኩ ነው?
የአንድሮይድ መተግበሪያ ነው የለቀቅነው እና እሱም ማንኛውም ሰው ኢትዮ ሎኬት ብሎ ሰርች ቢያደርግ ፕሌይ ስቶር ያገኘዋል፣ ወይም ሊንካቸው ሶሻል ሚዲያችን ላይ ይችላል ነው በተሉት አፕሊኬሽኑን አውርደው ስልካቸው ላይ ኤኒታይም መጠቀም ይችላሉ። የመተግበሪያው አገልግሎት ምንድን ነው? እነዚህ ሰርቪስ ይሰጣሉ ወይም አገልግሎት ይሰጣሉ የምንላቸውንም ማንኛውንም አይነት ቢዝነሶች በእኛ መተግበሪያ ላይ ለማስገባት አዘጋጅተነዋል። ስለዚህ ማንኛውም የቢዝነስ ባለቤት ይህንን ፕላትፎርም በመጠቀም የእነሱ ማሳያ ስራቸውን የሚያሳዩበት ሾኬስ የሚያደርጉበት ፕላትፎርም ስለሆነ እዛ ላይ ስራቸውን አስገብተው ይህንን ሰርቪስ ከዚህ እስከዚህ ሰዓት እንሰጣለን፣ ዋጋችን ከዚህ እስከዚህ ነው፣ ሎኬሽናችን ቦታችን ደግሞ ከይሄ ይሄ ቦታ ነው ብለው እዛ ጋር እንትን ይላሉ። ተጠቃሚዎች ደግሞ የእነሱ ተጠቃሚዎች ያንን ቦታ በማግኘት እንደዚህ እንደዚህ ዋጋቸው ጥሩ ነው፣ ይሄ ደግሞ ሰርቪሳቸው ጥሩ ስለሆነ ይህን ምርጫችን አድርገን እዛ ቦታ ሄደን እንጠቀማለን ብለው ይጠቀማሉ። ያንን ከተጠቀሙ በኋላ ደግሞ የተጠቀሙትን አገልግሎት እዛው ጋር አስተያየት መስጠትና በአምስት ኮከብ ደግሞ ይሄን ያክል ነው የጥራት ደረጃችን ይሄን ያክል ነው ብለው አስተያየት መስጠት ይችላሉ። በዛ መሰረት የቢዝነስ ባለቤቶቹም ስራቸውን ያጎለብታሉ፣ ያሻሽላሉ ማለት ነው። መተግበሪያውን እንደዚህ እንዲያደርግ ብለን ነው ያሰብነው። መተግበሪያው አሁን በውስጡ ከ120 በላይ ምድቦች አሉት። እነዚህ ምድቦች ሆቴልን፣ ካፌን፣ ሌሎችንም የአርት ጋለሪዎችን እንደነዚህ አይነት ቦታዎችን ያቀፈ ነው። ዋና አላማችን ሆቴል እና እንደዚህ ቱሪዝም የቱሪዝም ሴክተሩ ላይ መስራት ነው። ደስ አድርገን ብዙ ቦታዎችን አስገብተናል። ተጠቃሚዎችም እዛ ጋር አፕሊኬሽን መተግበሪያውን በመጠቀም እነዚህን ቦታዎች በቀላሉ ማግኘት ይችላሉ ማለት ነው።
እንግዲህ እንደተረዳሁት መተግበሪያው ሰዎች በአቅራቢያቸው ያሉ አገልግሎቶችን በቀላሉ እንዲያገኙ የሚያስችል የሚያመላክት መተግበሪያ ነው። ለምሳሌነት ባየሁት መሰረት ምግብ ቤቶች፣ ጸጉር ቤት፣ ቤተመጻሕፍት የመሳሰሉትን ያሳያል። በመተግበሪያው ላይ የተጫኑትን መረጃዎች እንዴት ማሰባሰብ ቻላችሁ?
መረጃውን ማግኘት ብዙ ጊዜ ፈጅቶብናልም ቀላልም አልነበረም። እውነቱን ለመናገር በራሳችን የሰበሰብናቸው ዳታዎች አሉ። ቀጥታ ደግሞ እነዚህን የቢዝነስ ባለቤቶቹን ራሳችን ፈልገን ሂደን የተወሰኑ ሰዎች በራሳችን በእኛ ስር የቀጠርናቸው ሴልስ የምንላቸው ሰዎች ይችላሉ። እነሱን ቀጥታ እነዚህም ሰርቪስ የሚሰጡትን ሰዎች ቀጥታ በመሄድ ዳታችሁ ምን አይነት ዳታ ነው እዚህ ጋር የእኛ መተግበሪያ ላይ እንዲገባላችሁ የምትፈልጉት፣ ማሳየት የምትፈልጉት፣ ስራችሁ እንዴት ነው ሾኬስ ማድረግ የምትፈልጉት የሚለውን ዳታ በራሳችን ማለት ነው ኮሌክት አድርገን ሰብስበን ነው በአብዛኛው ያስገባ ነው። ሌላ ኢንፎርሜሽን ደግሞ እንደዚህ ፐብሊክ የምንለው ኢንፎርሜሽን፣ ህዝቡ ማወቅ አለበት የምንለውን ኢንፎርሜሽን ደግሞ በራሳችን ኮሌክት አድርገን ማስገባት ችለናል።
እናንተ ከመዘገባቻቸው የንግድ ቤቶች ወይም ደግሞ አገልግሎት ሰጪዎች በተጨማሪ አዳዲስ አገልግሎት ሰጪዎች፣ አዳዲስ ድርጅቶች በመተግበሪያው ላይ ስማችንና አገልግሎታችን መስፈር አለበት ብለው ቢፈልጉ ማድረግ የሚጠበቅባቸው ነገር ምንድን ነው?
ድረገጹንም መተግበሪያውንም ከመጀመሪያው ስንሰራ ማንኛውም ሰው እዛ ጋር ፕሮፋይል ፈጥሮ የራሱን ቢዝነስ ሬጅስተር እንዲያደርግ ክፍት አድርገን ይሰራል። ስለዚህ ማንኛውም የቢዝነስ ባለቤት እዛ ጋር ቢዝነስ አለኝ፣ እዚህ ካታጎሪ ላይ እንዲገባልኝ፣ እዚህ ምድብ ላይ እንዲታይልኝ ይፈልጋለሁ የሚለውን በራሱ ኤኒታይም መተግበሪያችንም ድረገጻችንም ተጠቅመው ፕሮፋይል ፈጥሮ የራሱን ቢዝነስ ማስመዝገብ ይችላል። ከተመዘገበ በኋላ እኛ ትክክለኛ ነው አይደለም የሚለውን ኮንታክት እንዲያደርጉን ወይም ራሳችን ደግሞ ኮንታክት አድርገን ትክክለኛ ቢዝነስ ከሆነ እዛ ጋር ቬሪፋይ እናደርገዋለን፣ ትክክለኛ ቢዝነስ ነው፣ መተግበሪያችንም ላይ ድረገጻችንም ላይ ይታያል ማለት ነው። ስለዚህ ለማንኛውም የቢዝነስ ባለቤት ክፍት የሆነ ፕላትፎርም ነው።
እንደዚህ ያሉ መተግበሪያዎችን በማዘጋጀት ረገድ ድረገጹንም በመገንባት ሂደት ውስጥ ፈታኝ ነገሮች ምንድን ናቸው?
አንደኛ ያው ጽናት የሚለው ነገር ያስፈልገዋል። ይህን ስራ ሲጀመር ተጀምሮ እስከሚያልቅ ድረስ እስከመጨረሻው ፕላትፎርሙ እስከሚወጣ ድረስ ያለው ጽናት የሚለው ነገር ነበር አንደኛ ቻሌንጁ ነገር። ፕላትፎርሙ መስራቱ ብቻ አይደለም፣ መተግበሪያውንም ድረገጹንም ከሰራም በኋላ ወደ ስራ ወደሚለው ነገር ለመግባት እንዴት ነው እነዚህን ሰዎች ይሄ ነገር ጥሩ ነገር ነው ተጠቀሙበት የሚለውን ነገር እሱን ማለት አንደኛ ዋናው ቻሌንጅ እሱ ነበረ። ግን ዋናው ሲደመር እሱን ለመስራት ለራሱ አሁን ኢትዮጵያውያን የሚለው የኢንተርኔት እንትን ተስፋፋ ቢባልም አሁን ለጊዜው ስቲል የሚቀረው ነገር አለ። ኮኔክሽን ማግኘት በጣም ያስቸግራል። አሁን እኛ እሱ ስንጀምር የጀመርነው ዩኒቨርሲቲ ተማሪዎች እያለን ዩኒቨርሲቲ በምናገኘው ኮኔክሽን ነው። ከዛ ውጭ ስንወጣ ያስቸግራል። ቤት ለቤት የለም፣ የዋይፋይ አክሰስ የለም። ኢቨን ሪሶርስ ለራሱ የመተግበሪያዎችን ለመስራት ጥሩ ኮምፒውተር ያስፈልጋል። አሁን እሱ ለራሱ ትልቅ ቻሌንጅ ነበረ ፕላትፎርሙን መገንባት። ፕላትፎርሙ ከተገነባ በኋላ ግን ፋሚሊያራይዝ ማድረግ ወደ ህብረተሰቡ ወደ ማህበረሰቡ እንዴት ነው እንዲተዋወቅ የሚለው እንዲያውም መተግበሪያውን ከመስራት በላይ ቻሌንጅ ውስጥ ነበር ነው።
አቤል፣ በስራህ መተግበሪያዎችንና የኮምፒውተር ስርዓቶችን ትገነባለህ ወይም ሶፍትዌር ዲቨሎፐር ነህ። ኢትዮ ሎኬት ከተሰኘው አገልግሎት በተጨማሪ ለወደፊቱ ማበርከት የምትፈልጋቸው ስራዎች በምን ላይ የሚያተኩሩ ናቸው?
ከዚህም በፊት ስንሰራ የነበር ወደፊት የመስራት አላማ ያለው እዚሁ ላይ ነው ፎከስ የምናደርገው፣ ድረ ገጾችና ሞባይል አፕሊኬሽኖችን መስራት ላይ። እሱን ፎከስ የምናደርግበት ምክንያት ምንድን ነው? ኢትዮጵያ ያው አሁን ዲጂታይዝ እያደረግን ነው ብዙውን ነገር ኢትዮጵያ ውስጥ በፋይናንሻል ቴክኖሎጂ፣ በግብርና ቴክኖሎጂ፣ በንጹህ ኤነርጂ ቴክኖሎጂ ዲጂታላይዝ እየተደረገ ነው ኢትዮጵያ። እና የኛ አንድ ድርሻ አስተዋጽኦ ማድረግ የምንፈልገው ድረገጽ እና ሞባይል ላይ ያደረግነው ምንድን ነው፣ እኛ ትንሽ እውቅና የገነባ ነው እሱ ላይ ነው አንደኛ። ሁለተኛ ደግሞ ኢትዮሎኬትን የሰራው እናት ካምፓኒው ዋይቴክ ወይም ዩስቴክ የሚባል ካምፓኒያችን ነው። ይሄ የወጣቶች ቴክኖሎጂ የምንለው ካምፓኒ ሞባይል እና ድረገጾችን በመስራት አሁን ለሁለት ዓመታት ያክል ለሀገር ውስጥ ላሉ ክላይንቶችም ውጭ ሀገር ላሉ ክላይንቶችም ስራዎችን በመስራት ይታወቃል። እና ወደፊትም ይሄንን ስማችንን ገንብተን እንደዚህ አይነት ዲጂታል ሶሉሽኖችን ለኢትዮጵያ ማበርከት፣ ለማህበረሰቡ ማበርከት የምንፈልገው።
እጅግ በጣም አመሰግናለሁ አቤል አሻግሬ። ኢትዮ ሎኬት ስለተሰኘው ሰዎች በአካባቢያቸው ካሉ አገልግሎት ሰጪዎች ጋር በቀላሉ እንዲገናኙ አጋዥ መተግበሪያ ስላብራራህልን በእጅጉ አመሰግናለሁ። መልካም ምሽት ይሁንልህ። መልካም እድል ግጠማችሁ።
አሜን አሜን።
አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። አብረናቸው ያመሸነው ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ንጉሱ ታምሬና እኔም ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርን። ለማስታወስ ያክል ፕሮግራማችን በሬዲዮ ባጭር ሞገድ በ25 ሜትር ባንድ በ12040 ኪሎ ሄርዝ እንዲሁም በ19 ሜትር ባንድ 15580 ኪሎ ሄርዝ ላይ ይተላለፋል። በተጨማሪም በኢትዮ ሳት ላይ በቀጥታ መከታተል ትችላላችሁ። በዌብሳይታችንና በማህበራዊ ትስስር ገጾቻችንም እንዲሁ ልትከታተሉ ትችላላችሁ። ፕሮግራማችን ላይ አስተያየት ካላችሁ አት ቪኦኤ አምሃሪክ በማለት መልእክቶቻችሁን ልታደርሱን ትችላላችሁ። ነገ በተመሳሳይ ሰዓት እንገናኛለን። የነገ ሰው ይበለን። መልካም ምሽት።